ይህ የአሜሪካ ድምፅ ነው።
በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ታህሳስ 7 2015 ዓ ም ዝግጅታችን ጀመረ።
There too, we have a very important cessation of hostilities.
ግጭት የማቆም ስምምነቱ ባለፉት ሳምንታት ውስጥ ከፍተኛ ሁከት እንዲቀንስ፣ ከፍተኛ መጠን ያለው የሰብአዊ እርዳታ እንዲገባና መሰረታዊ አገልግሎቶች መልሰው እንዲጀምሩ አድርጓል። እናም የሰብአዊ መብት ጥሰቶች በዓለም አቀፍ አጣሪዎች መጣራት ቢኖርባቸውም ከዚህ በኋላ እየተፈጸሙ እንዳልሆነ ተስፋ እናደርጋለን።
ለሶስት ቀናት ሲካሄድ የቆየው የአፍሪካና የአሜሪካ መሪዎች ጉባኤ ሲጠናቀቅ የአሜሪካ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ከሰጡት ጋዜጣዊ መግለጫ ላይ ተቀነጨበውን የሰማችሁት። ዝርዝሩን በአብይ ርዕስ ታደምጣላችሁ።
የዩናይትድ ስቴትስና አፍሪካ መሪዎች ጉባኤ በመልካም ወዳጅነትን በማንጸባረቅ ግዙፍ የቢሊዮን ዶላር ግብ በማስቀመጥ እንዲሁም ፕሬዚደንት ባይደን አህጉሪቱን እንደሚጎበኙ ፍንጭ በመስጠት ተጠናቋል። ለዛሬ ዘገባችን ሁሉንም በስፋት የምንመለስበት ይሆናል። ሰላም ጤና ይስጥልን፣ እንደምን አምሽታችኋል አድማጮቻችን። የዛሬ አርብ ታህሳስ 7 2015 ስርጭታችን ጀምሯል። ከምሽቱ ስርጭቶች ጋር አብረናችሁ የምንቆየው እኔ ሀብታሙ ስዩም ነኝ።
እኔ ስመኝሽ የቆየነን። ኤልያስ አስማረ ከስቱዲዮ ያቀናብርልናል። በምስልና ድምፅ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የፕሮግራሙ ዋና አዘጋጅ ጽዮን ግርማ አብረውን ያመሻሉ። እስከ ምሽቱ 4 ሰዓት ድረስ አብረናችሁን ቆያለን። እናንተም አብራችሁን ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና እናስቀድም።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። የምሽቱን የዓለም ዜና የማሰማችሁ ቆንጂት ታዬ ነኝ። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ለሶስት ቀናት ሲካሄድ የቆየው የዩኤስ አፍሪካ የመሪዎች ጉባኤ ትናንት ሐሙስ ሲጠናቀቅ ከሰሃራ በስተግርጌ ወዳሉ የአፍሪካ ሀገሮች በቅርቡ ጉብኝት እንደሚያደርጉ ይፋ አድርገዋል። አሜሪካ እድገት እያስመዘገበ ባለው አህጉር ላይ የምትሰጠውን ትኩረት ከፍ እንደምታደርግም ባይደን ጠቁመዋል። ከፍተኛ አማካሪዎቻቸውን ወደ አፍሪካ እንደሚልኩ፣ ከነዚህም ውስጥ የውጭ ጉዳይ ሚኒስትሩ አንቶኒ ብሊንከን፣ የገንዘብ ሚኒስትሯ ጃነት የለን እንዲሁም የንግድ ሚኒስትሯ ጂና ሬሞንዶ እንደሚገኙበት ባይደን አስታውቀዋል። ፕሬዚደንቱ ከሰሃራ ግርጌ ወዳሉ የአፍሪካ ሀገሮች የሚያደርጉት ጉብኝት እንደ ፕሬዚደንት የመጀመሪያቸው ይሆናል። ባለፈው ህዳር የዓለም የአየር ንብረት ጉባኤ ላይ ለመሳተፍ በግብጽ የአጭር ጊዜ ቆይታ አድርገው እንደነበረ የሚታወስ ነው። በመጽሔት ክፍለ ጊዜ ዝርዝሩን የያዙ ዘገባዎች ይኖሩናል። ዩናይትድ ስቴትስ በወላይታ ዞን በ1,450,000 ዶላር ወጪ የተገነባ ሆስፒታል አስመርቃለች። በደቡብ ህዝቦችና ብሔር ብሔረሰቦች ክልል በወላይታ ዞን የተገነባውን ሶዶ ክርስቲያናዊ አጠቃላይ ሆስፒታል ምርቃ ከፍታለች ዩናይትድ ስቴትስ። በዓለም አቀፍ ልማት ተራድኦ ድርጅቷ ዩኤስኤድ አማካይነት በሆስፒታሉ ለተሰራው አዲስ የቀዶ ጥገና ማዕከል ማሰሪያ እጅግ የተራቀቁ ዘመናዊ የሕክምና መሳሪያዎችን ለመግዛትና ለሐኪም ቤቱ ሰራተኞች መኖሪያ ግንባታ የሚውል ከ77.5 ሚሊዮን ብር በላይ ድጋፍ መስጠቷ ነው የተዘገበው። ሆስፒታሉ በየዓመቱ ከ20,000 ለሚበልጡ ኢትዮጵያውያን ሕይወት አድን ሕክምና እንደሚሰጥ ተጠቁመዋል። በሆስፒታሉ በአዲሱ የቀዶ ጥገና ማዕከል ምረቃ ላይ ንግግር ያደረጉት በኢትዮጵያ የዩኤስኤድ ሚሽን ምክትል ዳይሬክተር ቲም ስታይን መስሪያ ቤታቸው በኢትዮጵያ የሕፃናትና እናቶች ሞትን ለመከላከል በየዓመቱ ከ12 ቢሊዮን ብር በላይ ድጋፍ እንደሚሰጥ ገልጸዋል። የሶማሊያ መንግስት የአልሸባብ ታጣቂዎች በያዟቸው አካባቢዎች ነዋሪውን ሆን ብለው ያፈናቅላሉ ሲል ከሰሰ። የአልሸባብ ታጣቂዎች የሚይዟቸውን ከተሞችና መንደሮች የመንግስት ኃይሎች ሊያስለቅቋቸው መሆኑን ሲያውቁ ህዝቡን ሆን ብለው ያፈናቅሉታል ሲል የሶማሊያ የጦር ኃይል ነው ውንጀላውን ያሰማው። አልሸባብ ሆን ብሎ ይህን የሚያደርገው ህዝቡ ከመንግስት ጋር እንዳይተባበር ለማድረግ መሆኑን የጦር ኃይሉ ባለስልጣናት ተናግረዋል። አልሸባብ ከዚህም በተጨማሪ በየአካባቢው በራሳቸው ተነሳሽነት ተደራጅተው ከመንግስት ጎን ሆነው የሚዋጉ ሰዎችን ለመበቀል ቤተሰቦቻቸውን እንደሚጠልፍ ባለስልጣናቱ ገልጸዋል። ወታደሮቹ የአልሸባብ ታጣቂዎችን ቢያንስ 70 ከሚሆኑ ቦታዎች እንዳስወጡ የሶማሊያ መንግስት አስታውቋል። በሌላ የአፍሪካ ዜና ዓለም አቀፍ የወንጀል ችሎት ICC በጭካኔ አድራጎቶቹ የሚታወቀው የዩጋንዳው የጌታ ተከላካይ ጦር የተዋጊዎች አዛዥ ዶሚኒክ ኦንግዌን የተሰጠውን የጥፋተኝነት ውሳኔ አጽድቋል። በልጅነቱ በሽምቅ ተዋጊው ቡድን ተጠልፎ ለተዋጊነት ከተመለመለ በኋላ ወደ አዛዥነት የተሸጋገረው ዶሚኒክ በተከሰሰባቸው ያስገድዶ መድፈር፣ የግድያና ሕፃናትን የመጥለፍ ወንጀል የተበየነበትን የ25 ዓመታት እስራት ቅጣት የችሎቱ የይግባኝ ሰሚ ችሎት አጽድቆታል። የዓለም አቀፉ ፍርድ ቤት የዳኞች ፕሬዚደንት ሉዝ ደል ካርመን ካራንዛ ይግባኝ ሰሚው ችሎት በተከሳሹ የቀረቡትን መከላከያዎች በሙሉ ውድቅ አድርጎ ተከሳሹ የተሰጠው ቅጣት እንዲጸና ወስኗል ብለዋል። በ9 ዓመቱ ወላጆቹ መገደላቸውን ተከትሎ ተጠልፎ ወደ ሁከት ሕይወት የገባው ዶሚኒክ ኦንግዌን አሁን በ40ዎቹ ዕድሜ ክልል ውስጥ ሲሆን ተከላካይ ጠበቆቹ በታጣቂው ቡድን ውስጥ ሰቅጣጭ ድርጊቶች የደረሰበት በመሆኑ ከዚያ በኋላ በፈጸማቸው ተግባሮቹ ተጠያቂ ሊሆን አይገባም የሚል መከራከሪያ ነበር ያቀረቡት። ዳኞቹ ግን ሰውየው የተከሰሰባቸውን ወንጀሎች የፈጸመው ማንም አስገድዶት አይደለም በማለት መከራከሪያውን ውድቅ አድርገዋል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ዩናይትድ ስቴትስ በሩሲያውያን ከበርቴ ነጋዴዎች ላይ አዲስ የኢኮኖሚ ማዕቀብ ደንግጋለች። የዩክሬን ጦርነትን የቀጠለችው ሩሲያ ላይ ጫና ለማሳደር ዩናይትድ ስቴትስ ትናንት ሐሙስ በደነገገችው አዲስ የፋይናንስ ማዕቀብ ከመንግስቱ ጋር ከተቆራኙ ዋና ዋና ቱጃር ነጋዴዎች አንዱ በሆኑት በቭላዲሚር ፖታኒንና ቤተሰባቸው ላይ አነጣጥራለች። ፖታኒን በአንድ ወቅት የሩሲያ ምክትል ጠቅላይ ሚኒስትር የነበሩ ሲሆን ከፕሬዚደንት ቭላዲሚር ፑቲን ጋር በቀጥታ ግንኙነት ያላቸው ሰው መሆናቸውን ዩናይትድ ስቴትስ አመልክታለች። ፖታኒን የሚመሩት ኤንቴሮስ የተባለው የኢንቨስትመንት ኩባንያ በሀገሪቱ ኢኮኖሚ ትልቅ የጥቅም ድርሻ ያለው መሆኑን ነው ዩናይትድ ስቴትስ ያስታወቀችው። ከዓለም ግዙፉን ፓሌዲየም እና የተጣራ ኒኬል አምራች በሆነው ኖርኒክል የተባለው ኩባንያም 36% ድርሻ የያዘው ይኸው ኤንቴሮስ ኩባንያ መሆኑን ጠቅሳለች። በዚህ ዓመት ፖታኒን የገዙት የሩሲያ የንግድ ባንክ ላይም ማዕቀብ ተጥሏል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የሁለተኛው የሀገሪቱ ግዙፍ ባንክ የሆነው የቪቲቢ 17 ቅርንጫፎች ላይ ማዕቀብ እንደጣለ ተመልክቷል። ብሪታንያና ካናዳም ቀደም ብለው በቭላዲሚር ፖታኒን ላይ ማዕቀብ ጥለውባቸዋል። በመጨረሻም የመናገር ነጻነትን አከብራለሁ ብለው ቃል ገብተው የነበሩት አዲሱ የማህበራዊ መገናኛው የትዊተር ባለቤት ኤላን ማስክ የበርካታ ጋዜጠኞችን ገጾች አግደዋል። ከታገዱት መካከል አንዱ የአሜሪካ ድምጽ የብሔራዊ ጉዳዮች ዋና ዘጋቢ ስቲቭ ሄርማን ይገኝበታል። ቀድሞ የቪኦኤ የዋይት ሀውስ ቢሮ ኃላፊ የነበረው የስቲቭ ሄርማን የትዊተር ተከታታዮች የትዊተር ገጹን ሲከፍቱ ታግዷል የሚል ማስታወቂያ ነው ያገኙት። የሲኤንኤን፣ የኒውዮርክ ታይምስ እና የዋሽንግተን ፖስት ጋዜጠኞች እንዲሁም የሌሎችም ነጻ ጋዜጠኞች የትዊተር ገጾች ተዘግተው ተመሳሳይ ማስታወቂያ ተለጥፎባቸው ተገኝተዋል። ትዊተር የጋዜጠኞቹን ገጾች በምን ምክንያት እንዳገደ ለጊዜው አልታወቀም። የአሜሪካ ድምጽ ከትዊተር ኩባንያ አስተያየት በመጠየቅ በድረግ ገጹ ላይ ላሉ አድራሻዎች የላከው ኢሜል ሊደርስ አልቻለም በሚል ማሳሰቢያ ተመልሷል። የታገዱት አብዛኞቹ ጋዜጠኞች ኢላን መስክ በትዊተር አሰራር ላይ ያደረጓቸውን ለውጦች የሚመለከቱ ዘገባዎች አውጥተዋል። መስክ ትናንት ሐሙስ ማታ ላይ በትዊተር ባወጡት መልእክት ቀኑን ሙሉ ትችት በእኔ ላይ ቢቀርብብኝ ምንም ችግር የለውም፣ የት እንዳለሁ መናገር እና ቤተሰቤን ለአደጋ ማጋለጥ ግን ትክክል አይደለም ብለዋል። ትዊተር ይህንን በሚመለከት ለሁሉም ተጠቃሚ ያወጣው ደንብ ጋዜጠኞችንም ይመለከታል ሲሉም መስክ አክለው ተናግረዋል። የአሜሪካ ድምጽ ጋዜጠኛው ስቲቭ ሄርማን የትዊተር ገጹ መታገዱን አረጋግጦ እንዲከፈትለት ጠይቋል። አድማጮች፣ ለዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ።
በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፈውን የዛሬ አርብ ታህሳስ 7 2015 ዓ.ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። ሀብታሙ፣ እንግዲህ ያለፉትን 3 ቀናት እዚህ ዋሽንግተን ዲሲ ከሚገኘው የስብሰባ ማዕከል የቀጥታ ዘገባዎችን ለተመልካቾቻችን ለአድማጮቻችን ስናደርስ ቆይተን ነበር። አሁን ደግሞ ወደ ስቱዲዮ ተመልሰናል።
እንግዲህ አንቺም ቀደም ብለሽ ተቀስ አድርገሽዋል። በተለያዩ መልኮች በተለያዩ ዘገባዎች የዩኤስ አፍሪካን ጉባኤ የተመለከቱ ዘገባዎችና መረጃዎችን ስናደርስ ነበረ። ከዛ የተረፉትን እንዲሁም አዳዲስ መረጃዎችን ማድረሳችን እንቀጥላለን።
መሀል መሀል ላይ እንመለሳለን።
ወደ ቀዳሚዎቹ እንሻገር። ወደ በቀዳሚነት ወደ ያዝነው ርዕሰ ጉዳይ ስናልፍ በኢትዮጵያ መንግስትና በህወሓት መካከል የሰላም ስምምነት ከተደረሰ ወዲህ በሰሜን ኢትዮጵያ የሚካሄደው ግጭት መቆሙን፣ ወደ ትግራይ ክልል የሰብአዊ እርዳታ አቅርቦት መሻሻሉንና መሠረታዊ አገልግሎቶች በድጋሚ መጀመራቸውን የአሜሪካ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ተናግረዋል። ብሊንከን ይህን ያሉት ለሶስት ቀናት በዋሽንግተን ዲሲ የተካሄደው የዩኤስ አፍሪካ መሪዎች ጉባኤ ማጠቃለያ ላይ በሰጡት የፕሬስ መግለጫ ወቅት ነበረ። እንዲህ ይህንን መግለጫ ተከታትለነዋል። ስምኝሽ የቆየ ዘገባውን አሰናድተዋለች፣ በመቀጠል ይቀርባል።
ዩናይትድ ስቴትስ ለሶስት ቀናት ባስተናገደችውና ትላንት በተጠናቀቀው የዩናይትድ ስቴትስና የአፍሪካ መሪዎች ጉባኤ ላይ ተሳታፊ የነበሩት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ከዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከንና ሌሎች የአሜሪካ ከፍተኛ ባለስልጣናት ጋር የተናጠል ስብሰባዎችን አካሂደዋል። ከብሊንከን ጋር በነበራቸው ቆይታም በዋናነት በሰሜን ኢትዮጵያ ለሁለት ዓመት ሲካሄድ የቆየውን ግጭት ለማቆም በደቡብ አፍሪካ የተደረሰው ስምምነት አፈጻጸም ዙሪያ ተነጋግረዋል። የጉባኤውን መጠናቀቅ አስመልክቶ ትላንት ለጋዜጠኞች መግለጫ የሰጡት አንቶኒ ብሊንከን በሰሜን ኢትዮጵያ ያለው ሁኔታ መሻሻሎች ማሳየታቸውን ተናግረዋል።
ግጭት የማቆም ስምምነቱ ባለፉት ሳምንታት ውስጥ ከፍተኛ ሁከት እንዲቀንስ፣ ከፍተኛ መጠን ያለው የሰብአዊ እርዳታ እንዲገባና መሠረታዊ አገልግሎቶች መልሰው እንዲጀመሩ አድርጓል። እናም የሰብአዊ መብት ጥሰቶች በዓለም አቀፍ አጣሪዎች መጣራት ቢኖርባቸውም ከዚህ በኋላ እየተፈጸሙ እንዳልሆነ ተስፋ እናደርጋለን።
የሰላም ስምምነቱ በተግባር ላይ መዋሉ ቁልፍና መሰረታዊ ጉዳይ መሆኑንና ስምምነቱ በፍጥነትና ውጤታማ በሆነ መንገድ እየተከናወነ መሆኑ መረጋገጥ አለበት ያሉት ብሊንከን፣ ሌላኛው የስምምነቱ ቁልፍ ጉዳይ የኤርትራ ኃይሎች ከትግራይ ክልል መውጣት መሆኑን ከኢትዮጵያ መሪዎች ጋር ባደረጉት ስብሰባም በአፈጻጸሙ ዙሪያ መነጋገራቸውን አመልክተዋል።
አሁን ውጥረቶችን ለመቀነስና ግጭቶችን ለመፍታት አዎንታዊ መሰረቶች ያሉን ይመስለኛል። ለዘላቂ ሰላም ጠንካራ መሰረት አለን። ነገር ግን እነዚህ በቀላሉ ሊሰበሩ ይችላሉ። ስለዚህ የማያቋርጥ ተስፋና የማያቋርጥ ጥረት ይጠይቃሉ። እናም በዚህ ሳምንት በዋሽንግተን ከሚመለከታቸው አካላት ጋር ያደረግነው አንዱ ነገር ስምምነቱን ተግባራዊ ማድረግ የሚያስችል ፍኖተ ካርታ ማዘጋጀት ነው። ስለዚህ በመጪዎቹ ቀናት ብዙ ክትትሎች ይኖራሉ።
የሰብአዊ እርዳታ ተደራሽነትን በተመለከተ ትላንት ለጋዜጠኞች መግለጫ የሰጡት የተባበሩት መንግስታት ድርጅት ቃል አቀባይ ስቴፈን ዱጃሪክ ከሰላም ስምምነቱ ወዲህ ወደ ትግራይ ክልል የሚሄደው ሰብአዊ እርዳታ እየተሻሻለ መምጣቱንና ምግብና ሌሎች አቅርቦቶች ወደ ትግራይ ክልል በሚያስገቡት አራቱም የአፋርና የአማራ ክልል ኮሪደሮች እየገቡ መሆኑን ተናግረዋል። የኢትዮጵያ መንግስትና አጋር ተቋማት ከ1600 በላይ የጭነት መኪናዎችን በማሰባሰብ ከ63000 ሜትሪክ ቶን በላይ ምግብና ከ4000 ሜትሪክ ቶን በላይ የጤና፣ የመጠለያ፣ የትምህርት፣ የጥበቃ አቅርቦቶች እንዲሁም የውሃና የንጽህና መጠበቂያ አቅርቦቶች መዳረሳቸውንም ገልጸዋል። ዱጃሪክ አክለው የኤሌክትሪክና የስልክ መገናኛ መስመሮች አክሱምና ሽሬን ጨምሮ በአንዳንድ ቦታዎች እድሳት መደረግ መጀመሩ በሰብአዊ ተግባራትና በማህበረሰቡ ላይ አዎንታዊ ተጽዕኖ አለው ብለዋል። ከትግራይ ጦርነት ጋር በተያያዘ ኢትዮጵያ የአፍሪካ ሀገሮች የሀገር ውስጥ ምርቶችን ወደ አሜሪካ ገበያ ያለ ታሪፍና ኮታ እንዲያስገቡ ከአሜሪካ መንግስት የተሰጣቸው ተጠቃሚነት ወይም አጎአ ተሰርዛለች። ከጉባኤው በኋላ ኢትዮጵያ የቀረጥ ነጻ ስምምነቶች ውስጥ ትካተት እንደሆን ለቀረበላቸው ጥያቄ ብሊንከን ሲመልሱ ሀገራቸው በቅርቡ የመጠቀሚያው ጊዜ በሚያበቃው አጎዋ ዙሪያ እየተነጋገረች መሆኑን ገልጸዋል።
And we are discussing now with all of the different stakeholders the partner countries.
አጎዋ የመጠቀሚያው ጊዜ ሲያበቃ እንዴት ወደፊት እንደምንቀጥል እያየን ባለንበት ወቅት እንዴት በተሻለ ሁኔታ ውጤታማ ሊሆን እንደሚችል ጉዳዩ ከሚመለከታቸው አጋር ሀገራት የግሉ ዘርፍና የአሜሪካ ምክር ቤት ጋር እየተነጋገርን ነው።
የአሜሪካና የአፍሪካ መሪዎች ጉባኤ ላይ አሜሪካ ከአዲሱ የአፍሪካ አህጉራዊ ነጻ የንግድ ቀጠና ሴክሬታሪያት ጋር አዲስ ከቀረጥ ነጻ ድሎችን የሚፈጥር የመግባቢያ ሰነድ ፈርማለች። ኢትዮጵያ የዚህ አዲስ ድል ተጠቃሚ ትሁን አትሁን ግን በግልጽ አልታወቀም። ብሊንከን ትላንት በዋሽንግተን የስብሰባ ማዕከል በሰጡት ጋዜጣዊ መግለጫ ከኢትዮጵያ በተጨማሪ በሩዋንዳና በዲሞክራቲክ ሪፐብሊክ ኮንጎ መካከል በሚታየው ውጥረት ዙሪያ ከሁለቱ ሀገራት መሪዎች ጋር በጉባኤው ላይ መነጋገራቸውን ገልጸዋል።
Now a big part of that is M23.
አሁን ትልቁ ነገር የM23 ተዋጊዎች ወታደሮቻቸውን ወደ ኋላ መመለሳቸው ነው። በዚያ ደግሞ ሩዋንዳ ያለውን ተጽዕኖ ተጠቅሞ ያ እንዲሆን ያበረታታል ብለን እንጠብቃለን። ጎን ለጎን ደግሞ ማንኛውም መንግስት ያልሆነ ታጣቂ ቡድን መሳሪያውን ማውረድ አለበት። ያ ደግሞ የሩዋንዳ ነጻ አውጪ ቡድን የሆነው FDLR-ን ይጨምራል። የሩዋንዳ ኃይሎችም ወደ ኋላ መመለስ አለባቸው።
በሶስቱ ቀን ጉባኤ ላይ ከአፍሪካ መሪዎች ጋር በነበሩ ስብሰባዎች ከተነሱ አጀንዳዎች መካከል የሩሲያ ቅጥረኛ ተዋጊ ቡድን የሆነው ዋግነር በአፍሪካ ውስጥ ያለው ተጽዕኖ አንዱ ሲሆን፣ ብሊንከን እንደ ዋግነር ያሉ ቡድኖች አለመረጋጋትን በመፍጠር እንደሚበዘብዙ፣ መልካም አስተዳደርን እንደሚያዳክሙ፣ የሀገሮችን የማዕድን ሀብት እንደሚዘርፉ እንዲሁም ሰብአዊ መብቶችን እንደሚጥሱ ተናግረዋል።
Wherever we've seen Wagner deploy
ዋግነር የተሰማራባቸው ሀገራት በሙሉ ራሳቸው ይበልጥ ደካማ፣ ድሆች፣ ደህንነት የሌለባቸውና ራሳቸውን ያልቻሉ ሆነው አግኝተውታል። በሁሉም ዘንድ የምናየው ተመሳሳይ ሁኔታና ተመሳሳይ ታሪክ ይሄ ነው። እንደ ዋግነር ያሉ ቡድኖችን መቋቋም እንዲችሉ በአፍሪካ ካሉ አጋሮቻችን ጋር አብሮ መስራታችን አስፈላጊ ነው።
የአሜሪካና የአፍሪካ መሪዎች ጉባኤ አሜሪካ ለአፍሪካ ያላትን አጋርነት ይበልጥ አጉልታ ያሳየችበትና አፍሪካ እንደተባበሩት መንግስታት ድርጅት የጸጥታው ምክር ቤትና ቡድን 20 የመሳሰሉ ሀያላን ሀገሮች የሚገኙበት ስብሰባ ውስጥ መቀመጫ እንዲኖራት ድምጿን ያሰማችበት ሆኖ ተጠናቋል። በጉባኤው ላይ ቃል የተገቡ ትብብሮችና 55 ቢሊዮን የገንዘብ ድጋፍ ወደ ተግባር እንዲለወጡም ለረጅም ጊዜ በአፍሪካ ዲፕሎማቲክ ሆነው ያገለገሉትን ጆኒ ካርሰን በኃላፊነት ሾማል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ከአሜሪካ ድምጽ የሚተላለፍላችሁን የአርብ ምሽት ስርጭታችንን ነው እየተከታተላችሁ ያላችሁት አድማጮቻችን፣ እንዲሁም ተመልካቾቻችን። ቀደም ብለን የሰማነው የምሽቱን አብይ ጉዳይ ነው። ያሰማችን ደግሞ ስመኝሽ ናት። በእጅጉ እናመሰግናለን። የዛሬ እንግዲህ ዋነኛ ትኩረት የዩኤስ አፍሪካ መሪዎች ጉባኤ እንደሚሆን ቀደም ብለን ነግረናችኋል። ቀጣዩ ዘገባችን በምን ላይ ያተኩራል ስመኝሽ?
እንዳልከው ቀደም ያለው ዘገባ በዚሁ ጉባኤ ላይ በተለይ ኢትዮጵያና አስመልክቶ የተነሱ ሀሳቦች ላይ ያተኮረ ነበረ። ቀጣዩ ዘገባ ደግሞ ጠቅለል ያሉ የተነሱ በዚህ ጉባኤ ላይ ሀሳቦችን የሚዳስስ ይሆናል። እንግዲህ ጉባኤው መልካም ወዳጅነትን በማንጸባረቅ ግዙፍ ቢሊየን ዶላር ግብ በማስቀመጥ እንዲሁም ፕሬዚዳንት ባይደን ሀገሪቱን እንደሚጎበኙ ፍንጭ በመስጠት ነው የተጠናቀቀው። ፕሬዚዳንት ባይደን በተደጋጋሚ ለአፍሪካ አህጉር ያላቸውን ቁርጠኝነት አጽንኦት ሰጥተው ተናግረዋል። የሀገሪቱ መሪዎች የህዝቦቻቸውን ፍላጎት እንዲያከብሩም ጠይቀዋል። በዚህ ዙሪያ አኒታ ፓውል ያጠናቀረችው ሰፋ ያለ ዘገባ አለ። ሀብታሙ፣ አንተ ወደ አማርኛ እንደሚከተለው መልሰሃል። እሱን ተከታትለን እንመለስ።
የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ከአፍሪካ መሪዎች ጋር የተካፈሉትን ጉባኤ የደመደሙት አህጉር አፍሪካን ሊጎበኙ እንደሚችሉ ፍንጭ በመስጠት ነበረ። ወደ ሀገራችሁ እንድመጣ ለጋበዛችሁኝ ለአንዳንዶቻችሁ እንደነገርኳችሁ በምኞታችሁ ረገድ ጥንቃቄ አድርጉ። ድሃ ወዳጆች ሁሌ በግብዣዎች ይገኛሉ፣ ባለጸጎች ግን አይመጡም። ድሃዎች ድግሳችሁን በልተው ከሚገባቸው በላይ በቤታችሁ ይቆያሉ። አብዛኞቻችሁን በየሀገራችሁ ውስጥ እስካገኛችሁ ጓጉቻለሁ ነው ያሉት። የዓለም ባለጸጋ ከሆነችው ሀገር መሪ የተሰነዘረው የማያወላዳ ቀልድ ነው። ባይደን ረቡዕ ዕለት በምግብ እጥረት፣ በኑሮ ልዩነትና ቅኝ ግዛት በተወ መራር ቅሪት ምክንያት እየተሰቃየ ስላለችው አህጉር 55 ቢሊዮን ዶላር ድጋፍ ሀገራቸው እንደምትሰጥ ይፋ አድርገዋል። ቀልዱን ወደ ጎን ትተን ቁም ነገሩ ላይ ስናተኩር በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ሊንዳ ቶማስ ግሪንፊልድ ፕሬዚደንታዊው ጉብኝት ትልቅ ተጽዕኖ እንደሚኖረው ይናገራሉ።
ይህ ለአፍሪካውያን መልካም እድል ይሆናል። ወደ የትኛውም ሀገር ሊሆን ይችላል። ፕሬዚዳንቱ ጉብኝት ለማድረግ ከወሰኑ ሀገሮች ያለንን ቁርጠኝነት በእርግጥም ይመለከታሉ።
እነዚህ ትልቅ የወዳጅነት ማሳያዎችና ትልልቅ ቃል ኪዳኖች 50 አፍሪካ ሀገራት መሪዎች በተሳተፉበት ጉባኤ ከተንጸባረቀው ለዘብ ያለ ዲፕሎማሲ ጋር ይቃረናሉ። ይሄ የውጭ ጉዳይ መስሪያ ቤት ኃላፊ አንቶኒ ብሊንከን አሁንም ግጭት ውስጥ ከሚገኙት ኢትዮጵያና የኮንጎ ከምዕራብ አፍሪካዊቷ የተረጋጋች የአሜሪካ ጋር ሴኔጋል እንዲሁም የደቡባዊ አፍሪካ የኃይል ምንጭ ገናና አንጎላ ጋር ያደረጉትን ስብሰባ ይጨምራል። ተንታኞች እንደሚሉት ዩናይትድ ስቴትስ ምንም አይነት ማህደር ይኖራቸው ምንም ከተለያዩ የአፍሪካ አጋር ሀገራት ጋር በአስማሚ ጉዳዮች ላይ ለመስራት እየጣረች መሆኗን ይናገራሉ። ካሜሮን ሃድሰን በአፍሪካ የሰላም ጸጥታና አስተዳደር ጉዳይ ላይ ትንታኔ የሚሰጡ የስትራቴጂና ዓለም አቀፍ ጥናቶች ማዕከል ባልደረባ ናቸው።
is diversify its relationships on the continent and not make them dependent.
Washington በሀገር ውስጥ ያሏትን ግንኙነቶች አይነተ ብዙ ባንድ መሪ ወይንም ቡድን ላይ የማይመሰረቱ ለማድረግ እየጣረች ይመስለኛል። ምክንያቱም ዛሬ ደካማ ሆኖም ስትራቴጂክ አጋር የሆኑ ሀገራት ነገ በእርስ በርስ ግጭት ሊዋጡ ይችላሉና ነው ያሉት። ባይደን የኮንጎ፣ ጋቡን፣ ላይቤሪያ፣ ማዳጋስካር፣ ናይጄሪያና ሴራሊዮን መሪዎችን ለግል ስብሰባ ረቡዕ ዕለት ጠርተዋል። የተወያዩት ደግሞ ዋይት ሃውስ ዲሞክራሲ በመላ ዓለም አደጋ ውስጥ ገብቷል በሚልበት በአሁኑ ሰዓት ሀገራቱ ለመከወን ያሰቧቸውን ሀገራዊ ምርጫዎች በተመለከተ ነበረ። ባይደን አፍሪካ በቡድን 20ና ጸጥታው ምክር ቤት ውክልና እንዲኖራት ሀገራቸው የምታደርገውን ድጋፍ በይፋ አጠናክረዋል። ተግዳሮቶችንም አልዘነጉም።
As leaders, our people inspire us. They awaken us the possibilities.
እንደ መሪዎች ህዝቦቻችን የንሸጣ ምንጮቻችን ናቸው። በመዳፋችን ውስጥ ስላሉት መልካም እድሎች ያነቁናል። በጋራ ከሰራን በርካታ አማራጮች አሉ። ድናዳምጣቸው የሚገቡ መራር እውነቶችንም ግን ይነግሩናል። አንዳንድ ጊዜ የማዳመጥ ችግር አለብን። በአብዛኞቹ መሰረታዊ መዛግብት ውስጥ በሰፈሩት እሴቶች ልክ እንድንኖር በእምነት የተሰጠንን ኃላፊነት ያክል ዋጋ እንዲኖረን ይፈትኑናል ያሉት። ይህ መልእክት ግን በአንዳንድ አዛውንት መሪዎች ዘንድ ሰሚ ያለው አይመስልም። የካሜሮኑ ፖል ቢያ 89 ዓመት ሞላቸው። የሪፐብሊክ ኦፍ ኮንጎ ዴኒስ ሳሶ ንጌሶ እና የናይጄሪያው ሙሐሙዱ ባህሪ 79 ዓመታቸውን። ከአንዲት የሴት ሀገር መሪ በስተቀር አብዛኞቹ እኒህ ወንድ መሪዎች አማካይ የህዝቦቿ ዕድሜ 18 በሆነባት አህጉር ውስጥ ሀገራቸው ከቅኝ ግዛት ከመላቀቋ በፊት የተወለዱ ናቸው። ወደ ሀገራቸው ምን ይዘው ይመለሳሉ? በገንዘብ ከተሞላ ኪስና ሞቅ ያለ ትዝታ በቀር።
ለሶስት ቀናት እዚህ ዋሽንግተን ዲሲ የስብሰባ ማዕከል የተካሄደውን የሶስት ቀን ጉባኤ በቦታው ሆነን ስንከታተል ቆይተናል። እንግዲህ በሶስቱ ቀናት ውስጥ በንግድና ኢንቨስትመንት ትብብሮች፣ በጤና፣ በመልካም አስተዳደር፣ በዲሞክራሲ የመሳሰሉ ሀሳቦች መሪዎችም በዋናው ጉባኤ ላይ እንዲሁም ደግሞ በጎንዮሽ በተካሄዱ የተናጠል ስብሰባዎች ላይ ተነስተዋል።
ትክክል ነው ስመኝሽ። እንግዲህ አብዛኛው ነጥብ ያነጣጠረው ዩናይትድ ስቴትስ እና አህጉር አፍሪካ በሚኖራቸው የመተባበር ሂደት ላይ ነው። ከዚህ በፊት የመረዳዳቱ ነገር ይበዛ ነበር። አሁን ግን የመተጋገዝ አብሮ የመስራቱ ነገር ነበር ጎልቶ የነበረው። ዩናይትድ ስቴትስ የአፍሪካ ህብረት የያዘውን የ2063 አጀንዳ እንዴት እንደምደግፍም ተነስቷል። በቴክኖሎጂ ሽግግር፣ በዲሞክራሲ ግንባታና በሌሎች ጉዳዮችም የሀሳብ ልውውጥ፣ አንዳንድ ጊዜም ደግሞ የሚሊዮን ዶላር ቃል ኪዳኖችም ተገብተዋል። እንግዲህ ወደ ኋላ እየተመለስን ያልተነገሩና ያልተዳሰሱ ሀሳቦች እናካፍላቸዋለን።
እስኪ ይህንን ሀሳቦች ጠቅለል አድርጎ ደግሞ ወደሚያነሳው በትላንትናው ምሽት የአሜሪካ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የሰጡት መግለጫ እንመለስና እዛ ላይ የተነሱትን ሀሳቦች ደግሞ እኔ
ትክክል ነው። በትናንትናው ዕለት አመሻሹ ላይ የዩናይትድ ስቴትስ አፍሪካ መሪዎች ጉባኤ ሲጠናቀቅ አንቶኒ ብሊንከን ጋዜጣዊ መግለጫ ሰጥተዋል። አሜሪካ በአፍሪካ ፍላጎት ላይ እንደማታዝ፣ ሌላ ማንም ሀገርም ቢሆን ሊያዝ እንደማይገባ ተናግረዋል። አሜሪካ ከአፍሪካ ሀገሮች ጋር የሚኖራት ግንኙነት ምን እንደሚመስልም ጠቅለል አድርገው ገልጸዋል። እስቲ የመግለጫውን ይዘት ባጭሩ ተመልክተን እንመለስ።
በዋሽንግተን ዲሲ ለሶስት ቀናት የተካሄደው የዩናይትድ ስቴትስ እና የአፍሪካ መሪዎች ጉባኤ ከንግድና ኢንቨስትመንት ትብብሮች አንስቶ እስከ ዲሞክራሲና የሰብአዊ መብት ጉዳዮች የተነሱበት ሆኖ ተጠናቋል። በጉባኤው ላይ አጽንኦት የተሰጠው ጉዳይም አሜሪካ ለአፍሪካ ምን መስራት ትችላለች ሳይሆን ከአፍሪካ ጋር ምን መስራት እንችላለን የሚለው መርሆ እንደሆነም የአፍሪካ ከፍተኛ አመራሮች አብራርተዋል። በጉባኤው ማጠቃለያ ላይ ጋዜጣዊ መግለጫ የሰጡት አንቶኒ ብሊንከንም ይህንኑ ነው አጽንኦት ሰጥተው ያብራሩት።
We committed to ensuring African countries have a prominent seat at the table.
አስፈላጊ የሆኑ ውይይቶች በሚካሄዱበትና ውሳኔዎች በሚወሰኑበት ማንኛውም ጊዜ የአፍሪካ ሀገራት በጠረጴዛ ዙሪያ ትልቅ ቦታ እንዲኖራቸው ለማድረግ ቁርጠኞች ነን። በመስከረም ወር በተካሄደው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ያንን አሳይተናል።
በመጪዎቹ 3 ዓመታት በአፍሪካ ሀገራት የተለያዩ ፕሮጀክቶች ላይ የሚውል ከ55 ቢሊዮን ዶላር በላይ ወጪ እንደምታደርግ ይፋ አድርጋለች። ይህ የገንዘብ ድጋፍ ግን በትብብር ለሚሰሩ ስራዎች እንደሚውል ብሊንከን አመልክተዋል።
President Biden expressed support for adding a permanent member from Africa to the UN Security Council.
ፕሬዚደንት ባይደን አፍሪካ የመንግስታቱ ድርጅት የጸጥታው ምክር ቤት ቋሚ አባል እንድትሆን ድጋፋቸውን ሲገልጹ ሰምታችኋል። በዚህ ሳምንት ደግሞ ፕሬዚደንቱ የአፍሪካ ህብረት የቡድን 20 ቋሚ አባል ሀገር እንዲሆን ድጋፋቸውን አስተውቀዋል።
ብሊንከን በመግለጫቸው ዓለም አቀፉን የኮቪድ-19 ወረርሽኝ ለመከላከል አሜሪካ የአፍሪካ ቀዳሚ አጋር እንደነበረች አስታውሰዋል።
We've provided 231 million doses of safe, effective COVID-19 vaccines to African countries.
የጤና ደህንነትን በተመለከተ 231 ሚሊዮን ጠብታ የሚሆን አስተማማኝና ውጤታማ የኮቪድ-19 ክትባቶችን ለአፍሪካ ሀገሮች በነጻ ሰጥተናል።
ብሊንከን አክለው በምግብ እጦትና የተመጣጠነ ምግብ አቅርቦት ዙሪያ መንግስታቸው ከፍተኛ ድጋፍ እንዳደረገ አብራርተዋል።
On food insecurity. We provided more than $11 billion over the last year to address global hunger.
በምግብ እጦት ዙሪያ ባለፈው ዓመት የዓለምን ረሃብ ለመቅረፍና የተመጣጠነ ምግብ ለማሻሻል የሚውል ከ11 ቢሊዮን ዶላር በላይ ሰጥተናል። ከዚህ ውስጥ አብዛኛው ገንዘብ ባልተመጣጠነ መልኩ ረሃብን በሚያፋጥኑ እንደ ኮቪድ፣ የአየር ንብረት ለውጥ ግጭትና ፕሬዚደንት ፑቲን በዩክሬን ላይ በሚያካሄደው ጦርነት ተጽዕኖ ወደደረሰባቸው የአፍሪካ ሀገሮች ነው የሄደው።
ከሰብአዊ ድጋፍ በተጨማሪ አሜሪካ የአየር ንብረት ለውጥን መታደግ በሚያስችሉ ታዳሽ ኃይሎች ዙሪያ ድጋፍ እንደምታደርግም ገልጸዋል።
Since January of 2021, we've dedicated massive resources.
ከዚህ ዓመት መጀመሪያ ጥር ወር ጀምሮ ብዙ ሀብቶችን ለዚህ ዓላማ እንዲውል ሰጥተናል። ለአንጎላ ከፀሐይ የሚገኝ ኃይል፣ በኬንያ ከነፋስ የሚገኝ ኃይል፣ በውሃ የሚመነጭ ኃይል በጋና እናም ፕሬዚዳንታችን የፀሐይ ኃይል አቅርቦትን ለማስፋት የሚውል አዲስ የ100 ሚሊዮን ዶላር ፕሮጀክት ይፋ አድርገዋል። ይሄ እየሰራንባቸው ካሉ ተነሳሽነቶችና ፕሮጀክቶች ጥቂቶቹ ናቸው።
ብሊንከን በመግለጫቸው ማገባደጃ እንደ ዋግነር ያሉ የሩሲያ ቅጥረኛ ተዋጊዎች የአፍሪካ ሀገራትን በከፍተኛ ሁኔታ እንደሚበዘብዙና ካሉበት ሁኔታ የበለጠ ችግር ውስጥ እንደሚከቷቸው አሳስበው ሀገሮች ይህን የሚቋቋሙበት አቅም እንዲያጎለብቱ አሜሪካ ድጋፍ ታደርጋለች ብለዋል።
The bottom line is this. What I heard in conversations this week, as I've heard in the past, is our partners in Africa tell us that
አንዳንድ ነገር ምንድነው? በዚህ ሳምንት በነበሩ ንግግሮች የሰማችኋቸው ከዚህ በፊትም በአፍሪካ ያሉ አጋሮቻችን የነገሩን የተፈጥሮ ሀብታቸው እንዲበዘበዝ እንደማይፈልጉ ነው። የህዝባቸው ሰብአዊ መብት እንዲጣስ አይፈልጉም። መንግስታቸው እንዲዳከም አይፈልጉም። ስለዚህ ይሄ ማለት ዋግነርን አይፈልጉም ማለት ነው።
ብሊንከን መግለጫቸውን ያጠናቀቁት አሜሪካ በሶስቱ ቀን ጉባኤ የገባቻቸውን ቃሎች ወደ ተግባር ለመለወጥ ቁርጠኛ መሆኗን በማመልከት ነው። ለዚህም በመጪው ዓመት ፕሬዝዳንት ጆ ባይደን እና ምክትል ፕሬዝዳንት ካማላ ሃሪስን ጨምሮ ከፍተኛ የመንግስታቸው ባለስልጣናት ወደ አፍሪካ ጉዞ እንደሚያደርጉ ገልጸዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
አድማጮቻችን እንዲሁም ተመልካቾቻችን በመከታተል ላይ ያላችሁት ከአሜሪካ ድምጽ ወደ እናንተ እየቀረበ ያለውን የአርብ ምሽት ስርጭታችንን ነው። ስምኝሽ እንግዲህ ቀደም ብሎ በዋሽንግተን ዲሲ የተካሄደውን የዩኤስ አፍሪካ የመሪዎች ጉባኤን የተመለከቱ ዘገባዎችን አከታተልን አሰምተናቸዋል።
ልክ ነው። ይሄ ብቻ አይደለም፣ ሰፋ ያሉ ትንታኔዎችንና በተለይ ደግሞ አተገባበሩን በተመለከተ የተለያዩ ባለሙያዎችን እያናገርን ወደ ተመልካቾቻችን ማድረሳችንን እንቀጥላለን። በቅዳሜና እሁድም በስፋት የምንመለስበት ጉዳይ ይሆናል።
መልካም። አሁን ግን ወደ ሌሎች ኢትዮጵያንና ሌሎች እንግዲህ ሀገራትን የሚመለከቱ ዘገባዎችን ወደምንሰማበት ሌላ ምዕራፍ እንሸጋገራለን። ከዛ በፊት ግን የፕሮግራም ማሳሰቢያ ሰምተን እንመለሳለን።
የቴሌቪዥን ውይይት ኢትዮጵያ የሰላም መንገዶች። የሰላም መንገዶች ምንድን ናቸው? እንቅፋቶች ይኖር ይሆን? ተወያዮች ይዳስሳሉ።
ዘላቂ ሰላም ማምጣት እንደዚሁ ስለተጨባበጡ ብቻ የሚመጣ ጉዳይ አይደለም።
ዜጎች ሙተዋል፣ ተገድለዋል፣ በረሃብም ሴቶች ተደፍረዋል።
ከዚህ የልቅሶ አዙሪት ውስጥ ግን ልንወጣ የምንችል ኢትዮጵያዊ እስከሆን ድረስ አንዳችን ለአንዳችን መተሳሰብ መተዛዘን።
ሰኞ ታህሳስ 10 2015 ዓ.ም ከምሽቱ 3 ሰዓት የአሜሪካ
የሀገር ውስጥ ዘገባችንን የምንጀምረው በምዕራብ ኦሮሚያ ባለው ግጭት ነው። የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ኦቻ ባወጣው ሪፖርት የግጭቱ ተጎጂዎች በኦሮሚያ ክልል በሚገኙ የተሻለ ደህንነት ባለባቸው አካባቢዎች ብቻ ሳይሆን ከሶስት እስከ አምስት ቀናት የእግር ጉዞ በማድረግ ወደ አማራ ክልልም በብዛት እየገቡ ነው ብሏል። ግጭት ካለባቸው የኦሮሚያ አካባቢዎች ወደ አማራ ክልል ከገቡት መካከል አስተያየታቸውን ለአሜሪካ ድምጽ የሰጡ ተፈናቃዮች አሁንም በጉዞ ላይ ያሉ በርካታ ሰዎች መኖራቸውን አመልክተዋል። አታሙ
የአማራ ክልል አደጋ መከላከልና ምግብ ዋስትና ኮሚሽን በበኩሉ የተፈናቃዮች ቁጥር ጫና እየፈጠረበት መሆኑን አመላክቷል። በሌላ በኩል የምስራቅ ወለጋ አካባቢዎች አንዱ የሆነው የጊዳ አያና ወረዳ ምክትል አስተዳዳሪ አቶ ጌታሁን ቶሌራ እንዳሉት ግጭት ካለባቸው የዞኑ አካባቢዎች የተፈናቀሉ ከ30,000 በላይ ነዋሪዎች በወረዳው ባሉ መጠለያዎች ይገኛሉ። ተፈናቃዮቹ ድጋፍ እያገኙ እንዳልሆነም ነው የገለጹት። በተያያዘ ዜና ወደ ትግራይ ክልል የሚገባው ሰብአዊ ድጋፍ እየተሻሻለ መሆኑን፣ በአፋርና አማራ ክልሎች በኩል ባሉ አራት መተላለፊያዎች ድጋፍ እየገባ መሆኑን ኦቻ ገልጿል። የዚህን ዘገባ የሚያቀርብልን ኬኔዲ አባተ ነው።
የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮ ኦቻ ኢትዮጵያን በሚመለከት ትናንት ሐሙስ ታህሳስ 6 2015 ዓ.ም ባወጣው የሁኔታ ሪፖርት በኦሮሚያ ክልል በተለይ በምዕራብ ኦሮሚያ ያለው የጸጥታ ሁኔታ በፍጥነት እያሽቆለቆለ ነው ብሏል። ከአካባቢው ባለስልጣናት የተገኘ ያለውን መረጃ ጠቅሶ ኦቻ እንዳመለከተው በመቶ ሺዎች የሚቆጠሩ ሰላማዊ ዜጎች ከመኖሪያ ቤታቸው ተፈናቅለዋል። ማህበራዊ መሰረተ ልማቶች ወድመዋል። የኤሌክትሪክ፣ የሞባይል ኔትወርክ፣ የጤና ተቋማት፣ ባንኮች እና ገበያን ጨምሮ በግጭት በተጎዱ የምዕራብ ኦሮሚያ አካባቢዎች አገልግሎት እየሰጡ እንዳልሆኑም ነው የጠቀሰው። የግጭቱ ተጎጂዎች በኦሮሚያ ክልል በሚገኙ የተሻለ ደህንነት ባላቸው አካባቢዎች ብቻ ሳይሆን ከ3ና ከ5 ቀናት የእግር ጉዞ በኋላ ወደ አማራ ክልልም በብዛት እየገቡ ነው ሲልም ኦቻ አመልክቷል። ግጭት ካለባቸው የምዕራብ ኦሮሚያ አካባቢዎች ወደ አማራ ክልል ከገቡት መካከል አስተያየታቸውን ለአሜሪካ ድምጽ የሰጡ አንድ ማንነታቸው እንዲታወቅ ያልፈለጉ ተፈናቃይ በእግር ጉዞ ወደ አማራ ክልል መድረሳቸውንና አሁንም በጉዞ ላይ ያሉ በርካታ ሰዎች መኖራቸውን ተናግረዋል።
ከድጋ ወረዳ ተበረዳ ሶረማ አካባቢ ዛሬ ነው ዝጃሬ የገባው። ቅዳሜ ዕለት ግጭት ነበረ፣ እዛ አካባቢ ላይ ተኩስ ነበር፣ ከባድ ተኩስ። ከዛ ነው ሰምቼ የመጣሁት እኔ። አሁን አርብ ወጣሁ፣ ቅዳሜ በተኩስ ነው የዋለው። ሁለት ቀን ነው የተጓዝኩት፣ ዛሬ ወደ ጃሬ ገብቻለሁ። አሁንም ያው እንግዲህ ካልዘጉባቸው ሁሉም ተንቀሳቅሶ በመንገድ ላይ ብዙ ሰው አለ።
ከሳምንት በፊት ያናገርናቸው በባህር ዳር ከተማ የሚገኙ ተፈናቃዮችም እንዲሁ ስለ ሁኔታው አብራርተዋል።
ስሜ አበባ አህመድ ይባላል። ክረሙ ወረዳ ነው የመጣሁ። መቼም በጌታ ፈቃድ ይሄ ደረሱ ወጣ ነው ዴ ያው በእግራችን እየተጓዝን ይሄ ደረሱ ስመጣና አምስት ላይ ነው የመጣሁ።
ትገሬ ስቀኝ ይባላል። አሁን ብዙ ባባይ በረሃ በጫከሙ ተቀራለ አይነ ስውር ደካማ አልመጣም። መንገድ ተዘግቶ ጉልበት ጉልበት ያለው በአራት ቀኑ በአምስት ቀኑ ይገባል። የተቀረ ደግሞ ጫካ ገብቷል።
ባለፉት 15 ቀናት ብቻ ከ10,000 በላይ ሰዎች መፈናቀላቸውን የገለጸው ኦቻ ከኦሮሚያ ክልል የተፈናቀሉ አብዛኞቹ ተፈናቃዮች በምስራቅ ጎጃም፣ ሰሜን ሸዋ፣ ሰሜን ወሎ፣ ደቡብ ጎንደር፣ ደቡብ ወሎና ምዕራብ ጎጃም ዞኖች እንዲሁም በደብረ ብርሃን ከተማ ከሚገኙ ማህበረሰቦች ጋር ይኖራሉ ሲል በሪፖርቱ ጠቅሷል። እየጨመረ ከመጣው የተፈናቃይ ቁጥር ጋር ተያይዞ የአማራ ክልል ባለስልጣናት ተጨማሪ የተፈናቃዮች መጠለያ ጣቢያዎችን እየከፈቱ እንደሚገኙም ነው የገለጸው። ስለዚህ ጉዳይ የጠየቅናቸው የአማራ ክልል አደጋ መከላከልና ምግብ ዋስትና ኮሚሽን የህዝብ ግንኙነት ኃላፊ አቶ ኢያሱ መስፍን ተከታዩም ብለዋል።
በኦሮሚያ ክልል ከማንነትም መሰረት ባደረገው ጥቃት ቁጥሩ ከሁለት ሳምንት ወዲህ ከ10,000 በላይ ተፈናቃዮች ወደ ክልሉ ገብተዋል። እነዚህን ተፈናቃዮች ለመደገፍና ለማቋቋም ወደ ቀድሞ የትውልድ ቦታቸው አካባቢ ሆነው ድጋፍ እንዲያገኙ የማድረግ ስራ እያከናወን እንገኛለን። ከዛ ባሻገር ተፈናቃዮችን ለመመለስ በሰራነው ስራ በርካታ ካምፖች ባዶ ሆነዋል። ለምሳሌ ብንወስድ የሰሜን ወሎ ጃራ ካምፕ ባዶ ነው። ነገር ግን አሁን ድረስ 34 ካምፖች ከ68,000 በላይ ተፈናቃዮች አሉባቸው። ይህ ማለት ግን ከኦሮሚያ የመጡት ብቻ ሳይሆኑ እዚህም ክልላችን ውስጥ በባለፈው ጦርነቱ ምክንያት ከትግራይ ተፈናቅለው የመጡ ሰዎች አሉበት። ከተለያየ ከቤንሻንጉል የመጡ ሰዎችም አሉበት።
የተፈናቃዮች መጠለያ ጣቢያ እጥረት መኖሩንም አቶ ኢያሱ ተናግረዋል።
መጠለያ ጣቢያ ጫና ፈጥሮብናል። እስካሁን ድረስ እኛ 34 ጊዜያዊ መጠለያ ጣቢያ አለን። ይሄ ማለት ግን የተፈናቃዩን ሁሉ ይይዛል ማለት አይደለም። ወደ ቀድሞ ዘመዶ ቤተሰቦቻቸው እየተጠጉ በመደጋገፍ እሴቱ ማህበረሰቡ ይህን ችግር ለመሻገር እያደረገ ያለው የመደጋገፍ ባህላችን ነው እያሻገረን ያለ እንጂ አሁንም ቢሆን ካምፕ ላይ እያስገባን የምናደርገው ነገር ውጤታማ ነው ብሎ መውሰድ አያስደፍርም።
በተለያዩ ምክንያቶች የእርዳታ አቅርቦትም አነስተኛ መሆኑን ነው አቶ እያሱ ያመለከቱት። ይህን ችግር በሪፖርቱ ያረጋገጠው ኦቻም አጋር ድርጅቶች አስቸኳይ ድጋፍ እንዲያቀርቡ ጠይቋል። በሌላ በኩል ከሰሞኑ ግጭት ከሚገኝበት የምስራቅ ወለጋ ዞን አካባቢዎች አንዱ የሆነው የጊዳያና ወረዳ ምክትል አስተዳዳሪ አቶ ጌታውን ቶሌራ እንዳሉት ግጭት ካለባቸው የዞኑ አካባቢዎች የተፈናቀሉ ከ30,000 በላይ ነዋሪዎች በወረዳውና በአያና ከተማ ባሉ መጠለያዎች ይገኛሉ። ለተፈናቃዮች የምግብና የአልባሳት እርዳታ እያደረገ ያለው የአካባቢው ህዝብ ሲሆን የመንግስትና የረዴት ድርጅቶች መንገድ ላይ ባለው የጸጥታ ችግር ምክንያት እርዳታ ለማድረስ ሁኔታው ከአቅማቸው በላይ መሆኑን ምክትል አስተዳዳሪው ገልጸዋል። በግጭቱ በሰው ህይወት ላይ ስለደረሰው ጉዳት የተጠየቁት አቶ ጌታውን ኮሚቴ ተመስርቶ ጥናት እየተደረገ ስለሆነ ምርመራውና ጥናቱ ሲጠናቀቅ እንገልጻለን ብለዋል። ከሰሞኑ በምስራቅ ወለጋ ያለው አለመረጋጋት አሁንም የቀጠለ ሲሆን የአማራ ብሔር ተወላጅ የሆኑ የዞኑ ነዋሪ ዎች ጥቃቱን እየፈጸሙ ያሉት የኦሮሚያ ክልል ልዩ ኃይሎችና እነርሱ ኦነግ ሸኔ የሚሏቸው ራሳቸውን ደግሞ የኦሮሞ ነጻነት ሰራዊት የሚለው ታጣቂ ቡድን እንደሆኑ ሲገልጹ፣ የኦሮሞ ብሔር ተወላጅ የሆኑ ነዋሪዎች ደግሞ ለጥቃቱ የአማራ ጽንፈኛና ፋኖ የሚሉትን አካል ተጠያቂ ያደርጋሉ። በምዕራብ ኦሮሚያ የተቀሰቀሰው ግጭት የእርዳታ አቅርቦት መስመር እንዲዘጋ በማድረጉ ምክንያት በቤኒሻንጉል ጉሙዝ ክልል ለሚገኙ በርካታ ቁጥር ያላቸው ተፈናቃዮችና ስደተኞችም ሰብአዊ እርዳታ ማድረስ አዳጋች ሆኗል ኦቻ እንዳለው። በተያያዘ ዜና ከሰላም ስምምነቱ በኋላ ወደ ትግራይ ክልል የሚደርሰው የሰብአዊ ድጋፍ አቅርቦት መሻሻሉን ቀጥሏል ሲል ኦቻ በሪፖርቱ አስታውቋል። እንደ ኦቻ ከሆነ የምግብና ምግብ ነክ ያልሆኑ የእርዳታ አቅርቦቶች በአፋርና በአማራ ክልሎች በኩል ባሉ 4 ኮሪደሮች ወደ ትግራይ እየተጓጓዙ ነው። ከህዳር 6 እስከ 29 ባለው ጊዜ ውስጥ የኢትዮጵያ መንግስትና ግብረሰናይ አጋሮች ከ63,800 ሜትሪክ ቶን በላይ ምግብና ከ4,000 ሜትሪክ ቶን በላይ ምግብ ነክ ያልሆኑ ድጋፎችን የጫኑ ከ1600 በላይ የጭነት መኪኖችን ወደ ክልሉ መላካቸውንም ነው የገለጸው። የአየር አገልግሎትም መቀጠሉን በሪፖርቱ ጠቅሷል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈው ዝግጅታችን እንደቀጠለ ነው። አድማጮች፣ ዝግጅቶቻችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። አሁንም ከእኛ ጋር እንድትቆዩ በድጋሚ እንጋብዛለን። ሀብታሙ፣ ተከታዩ ዘገባችን ደግሞ የተባበሩት መንግስታት ድርጅት በኦሮሚያና በሶማሊያ ክልል የኮሌራ በሽታ መስፋፋቱን እንደቀጠለ የሚያሳይ ነው።
እውነት ነው። በኦሮሚያ ክልል የባሌ ዞን ተከስቶ የነበረው የኮሌራ በሽታ አሁንም ወደ አጎራባሽ ዞኖች እየተስፋፋ መሆኑን የተባበሩት መንግስታት ድርጅት የሰብአዊ እርዳታ ማስተባበሪያ ቢሮ ወይም ኦቻ ገልጿል።
ልክ ነው። ድርጅቱ ትላንት ባወጣው መግለጫ በባሌ ዞን 5 ወረዳዎችና በአጎራባች የሶማሌ ክልል የተከሰተው የኮሌራ በሽታ ወደ አጎራባች የጉጂ ዞን መስፋፋቱን አመልክቷል። ከ740,000 በላይ ሰዎች መጋለጣቸውንም ጠቁሟል። የኦሮሚያ ጤና ቢሮ በበኩሉ በሽታውን ለመቆጣጠር እየሰራ መሆኑን ያስታወቀው።
የዚህን ዘገባ ዝርዝር የሚነግረን ገልሞ ዳዊት ነው። በመቀጠል ይሰማል።
የተባበሩት መንግስታት ድርጅት የሰብአዊ ድጋፍ ማስተባበሪያ ቢሮ ዩኤን ኦቻ በባሌ ዞንና አጎራባች አካባቢዎች ባለፉት 4 ወራት የተከሰተው የኮሌራ በሽታ አሁንም በቁጥጥር ስር አለመዋሉን አመልክቷል። ድርጅቱ ትላንት ባወጣው መግለጫ በተጠቀሱት አካባቢዎች የተከሰተው የኮሌራ ወረርሽኝ ስርጭት ባለፉት 2 ሳምንታት ብቻ በ17% መጨመሩን ገልጾ በተለይ ከዚህ በፊት በሶማሌ ክልልና በ5 የባሌ ዞን ወረዳዎች ውስጥ ብቻ የነበረው በሽታ ወደ ጉጂ ዞን ግርጃ ወረዳ መዛመቱንም ይፋ አድርጓል። አቶ ገመቹ ደሚ በኦሮሚያ ጤና ቢሮ የድንገተኛ የህብረተሰብ ጤና ቁጥጥር ኃላፊ ናቸው። ይህ በሽታው ስርጭት የደረሰበት ደረጃ ቁጥጥሩን አደጋች አድርጎታል ብለዋል።
በተለይ አሁን በዚህ ባለፈው 2 ሳምንት ውስጥ በሽታው እንዲጨምር አስተዋጽኦ ያደረገው በጉጂ ዞን ግርጃ ወረዳ ላይ በቅርብም ስለተገኘ ነው እና እዛ አካባቢ ላይ ነው አሁን ትልቅ ቁጥሮች እየመጡ ያሉት ሪፖርቶችም፣ እንዲሁም ታማሚዎች እየተለዩ ያሉት እና ስለዚህ ወደ 4 ወር አካባቢ ያስቆጥሯል። በተለይ ከባሌ ላይ ከተነሳ ጊዜ ጀምሮ ማለት ነው። እና ትልቁ ነገር ምንድን ነው እንግዲህ ከዚህ ከቅድም እንዳልኩት ንጹህ የመጠጥ ውሃ አገልግሎት ጋርም ተያይዞ ከመጸዳጃ ቤት አጠቃቀም ጋርም ተያይዞ እንዲሁም በሽታ ላይ የባህሪ ለውጥ ከማምጣትና ህብረተሰቡ ማድረግ ያለበትን ጥንቃቄ ካለማድረግ ጋርም ተያይዞ በተለይ ቆላማ ማህበረሰብ አካባቢ የሚታዩ ዘውትር የሚታዩ ችግሮች ናቸው እና ከዚህ ጋርም ተያይዞ ነው እንግዲህ ይሄ በሽታ እስካሁን ለመቆጣጠር ያልተቻለው እና ሆኖም ግን በተለይ ባሌ ላይ ሰፊ ስራ ነው የተሰራው። ኦልሞስት በሽታው ከታየባቸው 5 ወረዳዎች ላይ ውስጥ ኦልሞስት 4ቱ ላይ ያቆመናል ብለን ማንሳት እንችላለን።
የባሌ ዞን ከአጎራባች የሶማሌ ክልል ጋር ወሰን የሚጋራ መሆኑ በአካባቢው ያለውን እንቅስቃሴ የመቆጣጠሩን ስራ አስቸጋሪ ካደረጉት አንዱ መሆኑንም አቶ ገመቹ ተናግረዋል።
ይህ በሽታ ለመቆጣጠር እንግዲህ የጤና ሴክተር ስራ ብቻም አይደለም፣ የውሃ ሴክተር፣ ሌሎች ሴክተሮችም ግንዛቤ ከማስጨበጥም አንጻር የሚመለከታቸው ባለድርሻ ሴክተሮች አሉና ስለዚህ ከነሱ ጋርም በቅንጅት መስራት እንዳለብን ኦልሞስት በተለያየ ጊዜ ስንነጋገርም ነበር። የተለያዩ ቅንጅት ስራዎችንም ስንሰራ ነበርና ስለዚህ የቅንጅት ስራዎችን በማጠናከር በተለይ ህብረተሰቡ ደረጃውን የጠበቀ መጸዳጃ ቤት እንዲኖረው እንዲሁም በተቻለ መጠን ለመጠጥ ውሃ አገልግሎት የሚውል ማከሚያ ኬሚካሎች በብዛት እየተሰራጩ ነው ያሉት። ይሄ በሽታ የት አካባቢ ነው ያለው፣ እንዴት ሊሰራጭ ቻለ፣ ስለዚህ ማላይ ምን እንሰራለን የሚለውን ነገር ስርጭቱን ከመግታት አንጻርም የቅኝት ወይ ደግሞ የዚህ ሰርቬላንስ ስራዎች መስራት አለብን። በተለይ በታማሚዎች ንክኪ ያላቸው ሰዎች ወደ በመለየት ንክትል ከማድረግም አንጻር ቤት ውስጥ ያሉ ምናልባት በበሽታው የተያዙ የጠረጠሩ ሰዎችም ካሉ በጊዜ ወደ ሕክምና መስጫ አገልግሎት እንዲመጡ ከማድረግም አንጻር የተለያዩ ስራዎች እየሰራን ያለ ነው።
የኦሮሚያና የሶማሌ ክልል ጤና ቢሮዎች በሽታውን ለመቆጣጠር በጋራ በመስራት ላይ መሆናቸውን የተናገሩት ኃላፊው የዓለም ጤና ድርጅትና የኢትዮጵያ ሕብረተሰብ ጤና ኢንስቲትዩትም በአጋርነት አብረዋቸው እየሰሩ መሆኑን ተናግረዋል። አቶ ገመቹ ከነሐሴ ጀምሮ በባሌ ዞን የተከሰተው የኮሌራ በሽታ በኦሮሚያ ክልል ብቻ ለ9 ሰዎች ሞት ምክንያት መሆኑንም አክለው ተናግረዋል። ትላንት ይፋ የተደረገው የተባበሩት መንግስታት ዘገባ በበርበሬ፣ ጉራ ዳሞሌ፣ ግጃ፣ ቀርሳዱላና መደወላቦ ወረዳዎች የተከሰተው የኮሌራ ወረርሽኝ ስርጭት ባለፉት 2 ሳምንታት ብቻ በ17% መጨመሩን የጠቆመ ሲሆን ከ740,000 በላይ ነዋሪዎችም ለበሽታው ተጋላጭ መሆናቸውን አመልክተዋል። ለአሜሪካ ድምጽ ገልሞ ዳዊት ከአዳማ።
በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 የሚተላለፈውን የአርብ ምሽት የአሜሪካ ድምጽ የአማርኛ አገልግሎት ስርጭታችንን ነው እየተከታተላችሁት ያላችሁት። ወደ ሁለተኛው አጋማሽ ቅንብሮቻችን ከማለፋችን በፊት በፕሮግራማችን ላይ ያላችሁን አስተያየቶች በምን ታጋሩናላችሁ የሚለውን በሚቀጥለው ማስታወቂያ ተከታትለን እንመለስ።
የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን። በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችንን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ።
ተመልሰናል። ምሽቱን ያስተናገድናችሁ ያለ ነው እኔ ስመኝሽ የቆየና
እኔ ደግሞ ሀብታሙ ስዩም ነኝ። ጣቢያችን ማን ነበረ?
የአሜሪካ ድምጽ ራዲዮ የአማርኛ አገልግሎት። እንግዲህ ወደ ተከታይ ዘገባ የምናልፈው ወደ ትግራይ ክልል ነው።
እንግዲህ ላለፉት ለሁለት ዓመታት ለሚጠጋ ጊዜ በጦርነት ምክንያት በርካታ የትግራይ ቦታዎች ዝግ ነበሩ። አሁን ግን ለመጀመሪያ ጊዜ ዘጋቢያችን ከመቀሌ እስከ አዲግራት ድረስ በመራመድ ወይም በመሄድ ያሉትን ሁኔታዎች እንደተመለከተ ነግሩናል።
ከነ መንገዶች ተከፍቷል ይያለን ነው። በእነዚህ መንገዶች ላይም ተጓጉዞ የተለያዩ ሰዎችን አነጋግሯል። እስቲ ያሉትን በተከታዩ ዘገባ ሰምተን እንመለሳለን።
ከመቀለ ከተማ ማክሰኞ ታህሳስ 4 2015 ዓመተ ምህረት ጧት ነበር ተነስቼ ጉዞዬን የጀመርኩት። ቤንዚን በቀዳማይ ወያነ ገበያ ለሊትር በ185 ብር ገዝቼ ነው የተጓዝኩት። ሻጮቹ ቤንዚን ለሊትር እስከ 650 ብር የተሸጠበት ጊዜ እንደነበር ነግረውኛል። ዋጋው በየቀኑ እንደሚቀያየርም ነው የገለጹት። በመቀለ ከተማ ሰሜናዊው አቅጣጫ የሚገኝ ላጪ መናሃሪያ ተብሎ በሚጠራ አካባቢ ስላለው የትራንስፖርት ሁኔታ ለመጠየቅ ገብቼ ነበር። በመናሃሪያው ያገኘሁት አቶ ይስሐቅ ጽጌ የተባለ አሽከርካሪ መኪኖች ሊሄዱባቸው የሚችሉ ከተሞች ስም እንዲህ ይገልጻል።
በአዲግራት በኩል እስከ ብዘት ነው የሚከደው። በአብያዲ እስከ አብያዲ ነው። ከዛ በኋላ ጣላት ነው ያለው። አላማጣ ደግሞ እስከ መሆኒ ነው ያለው መንገድ። ሌላ መንገድ የለም።
ነዳጅ አለመኖር የትራንስፖርት ዋጋ ውድ እንዲሆን እንዲሁም በኮንትሮባንድ የሚገባ ነዳጅ ዋጋው ተቀያሪ በመሆኑ ወደ ተለያዩ አካባቢዎች የሚደረግ ጉዞ በስምምነት ነው የሚካሄደው ብሏል አቶ ይስሐቅ።
እኛ ምንም ማድረግ አልቻልንም። ያለን አማራጭ አንድና አንድ ሰርቪስ መስጠት ነው። ለምን ያለችው ጎማ አሁን ሽቦ የወጣ ያረጀ ጎማ ቢኖርም መኪናው እስከምትቆም ድረስ መስራት አለብን፣ መብላት ስላለብን ማለት ነው። ቤተሰቦች ስላሉ የቤተሰብ አስተዳዳሪ ስለሆን ማለት ነው።
አሁን ወዴት እየሄድክ ነው?
እኔ ወደ አዲግራት እየሄድኩ ነው።
ወደ አዲግራት ጉዞህን በስንት ነው እያሳፈርክ ያለው? ታሪፉስ ምን ይመስላል?
ታሪፍ የሚባል ነገር የለም። ስምምነት ነው፣ ከህዝቡ ጋር ተስማምተ ነው። ወደ አዲግራት ለአንድ ሰው 150 ብር ነው። ከጦርነቱ በፊት ታሪፍ ነበረ 82 ብር ወይም 80 ብር ነው የነበረው ለአንድ ሰው ማለት ነው። ወደ አዲግራት ታሪፉ ነዳጅ ዋጋ ግን 400 ደርሶ ነበር። 400 ሲደርስም እኛም 400 ነው ምንጭ ነበር። ለአንድ ሰው 400 ብር ነበር። አዲግራት ደርሶ መልስ 800 ብር ያወጣል አንድ ሰው ማለት ነው። ስራ የለ ምን የለ እያለ 800 ብር ማጣት በጣም ከባድ ነው።
አቶ አታክልቲ ይሄይስ የተባሉ ከመቀለ ከተማ ወደ ሐውዜን ለመጓዝ በመናሃሪያ ያገኘኋቸው ተጓዥ በበኩላቸው
ወደልን እዚህ አክጥ ይቀጥዝን ሪየን አደይ ምለሰለሁ ማለት ነው። ትመጽተለሁ
ልጄ እዚህ አለኝ፣ እሱን ለመጠየቅ ነው የመጣሁት። እሱን አይቼ ነው አሁን ወደ ቤቴ እየተመለስኩ ያለሁት። ስመጣ ከሐውዜን 150 ብር ነው የከፈልኩት። በአሁኑ ጊዜ ከባድ ነው፣ ምክንያቱ ዘንድሮ የንግድ እንቅስቃሴ በሌለበት ስራ በሌለበት አስቸጋሪ ነው። ትራንስፖርት በጣም ተወዷል። አስቤዛም ቢሆን ሁሉም ዘንድሮ የደረሰብን ተመልሶ አይምጣ። ተስፋ ግን አለን፣ ሰላሙ ከተረጋጋ መጥፎ አይሆንም የሚል ተስፋ አለን ነው ያሉት። በጉዞው 12 ሰዎች መጫን የሚገባቸው ሚኒባሶች ከ20 በላይ ሰዎች ሲጭኑ ተመልክቻለሁ። 60 ሰዎች የሚጭኑ አውቶቡሶችም ከ100 በላይ ሰዎች እንደሚጭኑ ተነግሮኛል። እንዲሁም በእነዚህ የህዝብ ማመላለሻ ተሽከርካሪዎች የቦርሳና አንዳንድ ንብረት የሚጫንበት የላይኛው በኩል ቦታ በተለምዶ ፖርቶ መጋለ ተብሎ የሚታወቅ ላይ ሰዎች ተጭነው ሲጓዙ ማየትም ተለምዷል። በጉዜ ያየኋቸው ያጉላ፣ ውቅሮ፣ ፍሮይኒ፣ ዕዳጋ ሐሙስ እንዲሁም አድግራት ከተሞች የሰው እንቅስቃሴያቸውን ቀንሷል። እንዲሁም በምግብ ቤቶች ካፌዎችም ሰዎች አይታዩም። ከመቀለ ከተማ 55 ኪሎ ሜትር ሰሜን አቅጣጫ ርቆ የሚገኝ መስጊድ አልነጃሽም ጎብኝቼው ነበር። የመስጊዱ ኢማምና አስጎብኚ ሼህ አደም መሐመድ ኢብራሂም ታሪካዊው አልነጃሽ መስጊድ በ2013 ዓ ም ህዳር ወር ላይ በጦርነቱ በከባድ ጦር መሳሪያ መመታቱ ገልጸዋል።
በ2013 ሶስተኛ ወር 16 ህዳር ነው የተመታው። በጦርነት ጉዳይ ብዙ ተጎዲ ሆነዋል። ብዙ ሰው ሙተዋል። ብዙ ንብረቱም ወድመዋል። በጦርነቱ የሆነው አሁን ተሻሽሎ እንደገና እንዲገነባ እኛ እንመኛለን።
ማን ነው የመታውስ?
እኛ በውስጥ ጉድጓድ ነው የቆየ ነው፣ ግን በሰሜን አካባቢ ነው ያው የተመቶ ያለ።
በመስጊዱ ውስጥ የነበሩ ንብረቶችም መዘረፋቸውና በመስጊዱ ቅጥር ግቢም በጊዜው 3 ሰዎች በወታደሮች ተገድለዋል ብለዋል። ከመቀለ እስከ አድግራት የተዘረጋው አስፋልት ካሁን በፊት ተሽከርካሪዎች በብዛት የሚንቀሳቀሱበት ነበር። ሆኖም በጉዜ በጣት የሚቆጠሩ ተሽከርካሪዎች ብቻ ነው ያየሁት። በመንገድ ዳርም የተቃጠሉ ተሽከርካሪዎችና ከባድ የጦር መሳሪያዎችም አይቻለሁ። የሰላም ስምምነቱ ተከትሎ የአካባቢ ነዋሪዎች ስሜት እንዲሁም ሌሎች ጉዳዮች በቀጣይ ይዤ መለሳለሁ። ለአሜሪካ ድምፅ ሙልጌታ ጽብሃም አድግራት።
ሙልጌታን በእጅጉ እናመሰግናለን። በነገራችን ላይ የሙልጌታ ተከታታይ ዘገባዎች አሉ። በቀጣይ ቀናት በእንዳሁኑ በተለያዩ የትግራይ ክፍሎች እየተዘዋወረ የሚያስተናዳቸውን መሰናዶዎች እናስደምጣቸዋለን። ስመኝሽ፣ ቀጣይ ዝግጅታችን ምንድን ነው የሚሆነው?
በቀጣይ እንግዲህ ከትግራይ ወደ ድሬዳዋ ነው የምናልፈው።
ከሰሜን ወደ ምስራቅ
ትክክል ነው። ከቀረጥ ነጻ ሆነው ወደ ቻይና እንዲገቡ የተፈቀዱ ምርቶችን ለመላክ ኢትዮጵያ በመሰናዳት ላይ መሆኗን የንግድና ቀጠናዊ ትስስር ሚኒስቴር አስታውቋል። ድሬዳዋ የሚገኘው ዘጋቢያችን አዲስ ቸኮል ተከታዩን ዘገባ አልኳል።
የንግድና ቀጠናዊ ትስስር ሚኒስቴር የሕዝብ ግንኙነት ኃላፊ ቁም ነገር እውነቱ በአጠቃላይ የንግድ ልውውጥ ከሚደረግባቸው 6422 ሸቀጦች መካከል 1644 ምርቶች ኢትዮጵያ ከቀረጽ ኮታ ነጻ እንድታስገባ የቻይና መንግስት መፍቀዱን ተከትሎ የምርት መለየት ስራ እየተሰራ መሆኑን ለአሜሪካ ድምጽ ተናግረዋል።
ኢትዮጵያ ከአስሩ ሀገራቶች ውስጥ ተካታ ወደ ቻይና ሀገር እነዚህ 1644 ምርቶችን እንድትልክ ፍቃድ አግኝታለች ማለት ነው። ስለዚህ 1644 ምርቶች ደግሞ ዝርዝሮቹን ያው በእኛ ዌብሳይት ላይም ለቀናቸዋል። ያ ማለት ግን እንደ ሀገር የተፈቀደው ወደ ቻይና ሀገር እንዲገባ የተፈቀደ ምርት እንጂ ኢትዮጵያ እነዚህ ምርቶች በሙሉ አላት ትልካለች ማለት ግን አይደለም። ለምሳሌ የጦር መሳሪያ መርከቦችን እና ብረታ ብረት የመሳሰሉ ነገሮች ይገኙበታል። ያ ማለት ግን ስለተፈቀደልን ብቻ ትልካለች ማለት ሳይሆን ኢትዮጵያ ወደ ውጭ የምትልካቸው የውጭ ምንዛሪ ምታስገኝ አገኝባቸዋለሁ ብላ የምትላቸው ምርቶች ግን ምናልባት ተለይቶ በቅርቡ አሁን በመረጃ መልክ ልናወጣ እያዘጋጀ ነው።
ልየታውን ተከትሎ በዚሁ አግባብ ምርቶችን ወደ ውጭ ለመላክ አስፈላጊው ዝግጅት ሁሉ እንደሚደረግ ወይዘሮ ቁም ነገር አስታውቀዋል። በድሬዳዋ ዩኒቨርሲቲ የምጣኔ ሀብት ባለሙያ የሆኑት አቶ ወለምና የለገሰ ቻይና የሰጠችው እድል ለኢትዮጵያ ትልቅ ጠቀሜታ እንዳለው ጠቁመዋል። ነገር ግን ዩናይትድ ስቴትስ ለኢትዮጵያ ፈቅዳ ከነበረው የነጻ ገበያ እድል ጋር ሲነጻጽር ይሄኛው ያነሰ መሆኑን ተናግረዋል።
ቻይና መንግስት ለኢትዮጵያ መንግስት የሰጠው ይሄ የነጻ ንግድ ከታሪፍና ከኮታ ነጻ የሆነ እድል በራሱ ብዙ የተሻሉ አድቫንቴጆች አሉት። ያ ምንድን ነው? ምንም እንኳን አብዛኞቹ ምርቶቹን ስናይ 1000 ምናምን የተጠቀሱት ምርቶች ከኛ ጋር ወደዛ ይላካሉ የሚል እምነት ባይኖረኝም አብዛኛው ኢምፖርትድ ጉድስ ናቸው፣ ወደኛ የሚመጡ ናቸው እንጂ ወደዛ የሚላኩ አይደሉም። ግን አንዳንድ ከእንስሳት ተዋጽኦ ጋር ከግብርና አንዳንድ ምርቶች ጋር ተያይዘው ያሉት ደግሞ ፕሮሰስ ተደርጎ መላክ የሚችሉ አሉ። እነዛ ድሎች ያው በቀላሉ የሚታዩ አይደሉም። ከአግዋ ጋር ሲነጻጸር ግን ያው የአግዋን ያህል እድል ይፈጥራል የሚል እምነት የለኝም። እውነት ለማውራት የአግዋ በጣም ብዙ ሰፊ እድሎች ያሉት ነው። ሁለተኛ ደግሞ ምናልባትም ሀገሪቱ ከአግዋ ውጭ ስትሆን ያጣቸው ብዙ ነገሮች አሉ። ኢንዱስትሪ ፓርኮችም አግዋን እድልን ታሳቢ አድርገው የተከፈቱ ናቸው ብዙዎቹ።
የአፍሪካ ሀገሮች የሀገር ውስጥ ምርቶችን ያለ ቁርጥ ዋጋና መጠን ወደ አሜሪካ ገበያ እንዲልኩ ከአሜሪካ መንግስት የተሰጣቸውን ተጠቃሚነት ወይም አግዋ በትግራይ ጦርነት ምክንያት ኢትዮጵያ ተሰርዛለች። ትላንትና በተጠናቀቀው የዩኤስ አፍሪካ የመሪዎች ጉባኤ ማጠናቀቂያ ላይ ኢትዮጵያ የቀረጽ ነጻ ስምምነቶች ውስጥ ትካተት እንደሆነ ለቀረበላቸው ጥያቄ ብሊንከን ሲመልሱ ሀገራቸው በቅርቡ የመጠቀሚያ ጊዜ በሚያበቃው አግዋ ዙሪያ እየተነጋገረች መሆኑን ተናግረዋል። የአፍሪካና አሜሪካ መሪዎች ጉባኤ ላይ አሜሪካ ከአዲሱ የአፍሪካ አህጉራዊ ነጻ ንግድ ቀጠና ሴክሬታሪያት ጋር አዲስ ከቀረጽ ነጻ እድሎችን የሚፈጥር የመግባቢያ ሰነድ ፈርማለች። ኢትዮጵያ የዚህ አዲስ እድል ተጠቃሚ ትሆን አትሁን ግን በግልጽ አልታወቀም። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
ሀብታሙ፣ ዝግጅታችን እንደቀጠለ ነው። ወደ ተከታዩ ዘገባ ነው የምናልፈው። ተከታዩ ዘገባችን ደግሞ እንግዲህ የካንሰር ህመምና ህመምተኞችን የሚነካ ነው። የካንሰር ህመምተኞች እንግዲህ እንደሚታወቀው የጎንዮሽ ተያይዘው የሚመጡ የጸጉር መርገፍ ወይም የአካል መቆረጥ የመሳሰሉ ችግሮች ሊያጋጥሟቸው ይችላሉ።
በዚህ ምክንያት ደግሞ የበለጠ ስነ ልቦናዊ ጫና ይደርስባቸዋል። እንዲህ ያለውን ነገር ለመቅረፍ አንድ ለየት ያለ ሀሳብ ይዘው ብቅ ያሉ ሐኪም አሉ። እሳቸው ምንድን ነው የውበት መጠበቂያ ዎችን መለገስ፣ የጡት ማስያዣዎች ሊሆን ይችላሉ፣ የንጽህና መጠበቂያዎችና ሌሎች ጉዳዮችን መለገስ የሚያስችል መርሃ ግብር ጀምረዋል። እንደ ባንክ ነው። ይህንን ከጀመሩት ሐኪም ጋር ነው እንግዲህ ዛሬ ኤደን የምታስተዋውቀን።
ልክ ነው። እኚህ ሐኪም ዶክተር ሚካኤል ሻውል ይባላሉ። ኤደን ገረመው ናት ያነጋገረቻቸው።
ዶክተር ሚካኤል ሻውል ማባላለው በካንሰር ህክምና ረዳት ፕሮፌሰር ነኝ። የምሰራው ሀረማያ ዩኒቨርሲቲ ሀረር ነው። በህይወት ባና ሆስፒታል ካንሰር ሴንተር።
እሺ ዶክተር፣ ለውይይታችን መነሻ የሚሆነን እንግዲህ በቅርቡ ማህበራዊ ሚዲያ ላይ ያጋራኸው አንድ ጽሁፍ ነው። ይህ ጽሁፍ የካንሰር ህሙማንን ልንረዳ ወይም ደግሞ ልናገዝ የምንችልባቸው በተለይም ደግሞ ለየት ያሉ ነገሮች ነጥቦችን ያስቀመጥከው እና እስቲ እነሱን ነጥቦችና ሁኔታውን በማስተዋወቅ እንጀምር።
እሺ፣ በጣም አመሰግናለሁ። ምንድነው ያው እንደ ካንሰር ሐኪም ያለነውም ብዛታችን በጣም ትንሽ ነው ኢትዮጵያ ላይ። ባሉት ሀገሮች ያለው ስለ ካንሰር ያለው ግንዛቤ፣ ስለ ካንሰር ያለው እውቀት በጣም ትልቅ ነው እና ሰው ራሱን ከመጠበቅ አንጻር፣ ሰዎችን በካንሰር የተጠቁ የተያዙ ሰዎችን ከመርዳት አንጻር ያለው ሰፊ ርብርብ በጣም ትልቅ ነው እና እኛ እንደ ሀገር የመረዳዳት ባህላችን ጠንካራ የሚባል ቢሆንም ግን ለታካሚዎቻችን በተለይ ለካንሰር ታካሚዎች ያለው ደግሞ እይታ ድጋፍ በጣም ትንሽ ነው። ይሄ ኢቨን ሙስና ራሱ ይሄ ካንሰር ነው ይሄ እንደዚህ ነው ብሎ የሰዎችን በተለይ ታካሚዎቻችንን የሚጎዳ ነገር የመናገር ነገር አለ እና እውቀቱ ብዙም አይደለም፣ በጣም ውስን ነው። ታካሚዎቻችን ደግሞ ቁጥራቸው በጣም እየበዛ ነው በየአመቱ፣ በተለይ ይሄ የአኗኗር ዘያችን እየጨመረ ስለመጣ በጣም በስፋት እያየን ያለን ነው እና አሁን ግሎቦካን በ2020 ባጠናው ጥናት ብቻ እንኳን የዓለም አቀፉ የካንሰር ጥናት አጥኚ ቡድን በአመት ኢትዮጵያ ውስጥ እስከ 77,000 ሰው በካንሰር ይያዛል። ያም ብቻ አይደለም እስከ 50,000 ሰው ደግሞ በካንሰር ምክንያት ይሞታል። እኛም ደግሞ በየሆስፒታሎቻችን የምናየው ነገር ነው። በጣም ብዙ ታካሚ ነው እየመጣ እና እየታከመ ያለው እና እንደ ሐኪም ያው መድኃኒት ከመስጠት ውጪ ያው የጨረር ሕክምና፣ የኬሞቴራፒ ሕክምና፣ የተለያዩ የሆርሞናል ሕክምናዎችን ከመስጠት ውጪ ይሄ ስነ ልቦናና ስነ አእምሮ ላይ በበቂ ሁኔታ እንደ ውጭዎቹ እንዳደጉት ሀገሮች እየሰራን አይደለም። የምንችለውን ነገር ደግሞ እያደረግን ያለ ነው። የተሰሩትም ስራዎች ደግሞ በአብዛኛው ያሉት መሀል መዲናው ላይ አዲስ አበባ ላይ ነው። የኢትዮጵያ ካንሰር ማህበር የሚባል አለ። የኢትዮጵያ ካንሰር አሶሴሽን በጣም ትልቅ ስራዎች ይሰራል። ስፔሻሊስት ሐኪሞች ናቸው እንደዚሁ አቋቁሞት እየተሰራ ያለው። እዛ ላይም ሬዚደንት ተማሪ ሆኜ እየዞርን ለማህበረሰቡ ስለ ካንሰር እናስተምርበታለን። እንደዚሁ በቀን እስከ 16 ታካሚዎች የካንሰር ታካሚዎችን ይዞ በተለይ ሴት ታካሚዎችን ግብ ያበላሉ፣ መጠጥ ያጠጣሉ፣ ሳኒተሪ ፓድ እነኚህ ንጽህና መጠበቂያ እቃዎችን ይለግሳሉ፣ ከዛ ውጪ መኝታን ይሰጣሉ እና ብዙ እንክብካቤ ያደርጋሉ። በዛ ያው አስተማሪዎቻችን ያቋቋሙት ቦታ ስለሆነ ይሄድኩ አይ ነበር። ከለካ ከምናክመው ውጪ ታካሚው በጣም እየተጎዳ ነው ያለው።
እንግዲህ እጅግ ብዙ ተግዳሮቶችን አንስተሃል። ከዚህ በተጨማሪም ደግሞ ምናልባት አሁን ይሄ በህሙማን ላይ ነው ያነሳኸው ተግዳሮ ያሉት ችግሮች ማለት ነው። አስተማሚዎችም ግን ግንዛቤ እጥረት የተነሳ ለካንሰር ህሙማን ምን ማድረግ እንዳለበት፣ ምን አይነት ድጋፍ እንደሚያስፈልግ አይታወቅም። አስተማሚዎች፣ ማህበረሰቡ ምን መገንዘብ ይችላል? በምን መንገድስ ነው ማገዝ የሚችለው?
ካንሰር የቤተሰብ በሽታ ነው። ኢቨን ቤተሰብን ብቻ ሳይሆን ጎረቤትንም፣ ያው ዙሪያውን ኮሚኒቲውን አፌክት ሊያደርግ ይችላል። ይሄ የተባለበት ምክንያት አለው። አንድ ሰው እንደ ቤተሰብ በካንሰር የተጠቃ ሰው ካለ ህክምናው በተፈጥሮ ውድ ነው። ቴራፒ፣ ራዲዮ ቴራፒ የምንላቸው ህክምናዎች በጣም ኤክስፔንሲቭ ናቸው እና ኢኮኖሚካሊ ቤተሰቡን ይጎዳል እንደ መጀመሪያ። ያም ብቻ አይደለም፣ በተለይ ደረጃቸው ጨምሮ የሚመጡ ደግሞ ከሆነ እነኝም የቤተሰብ መሪ የምንላቸውን አካላቶች ስነ ልቦና ስነ አእምሮ የሚነካ ነገር ይመጣል። ለምን ከዚህ በሽታ የመዳን እድሉ ያነሰ ስለሚሆን፣ በተለይ ደረጃቸው የጨመሩ ካንሰሮች ላይ በሚመጣበት ጊዜ እንደ ማህበረሰብ ደግሞ ያለው ለካንሰር የተቀመጠ ነገር አለ። ካንሰር አይድንም፣ በካንሰር ከተያዘ በቃ ከዚህ በኋላ አማራጭ የለም ምናምን የሚል በተለይ እኛ ሀገር ያለ የግንዛቤ በጣም ትልቅ እጥረት ስላለ በዚህ ምክንያት ሰዎች ወደ ህብረተሰቡ ወደ ኮሚኒቲው የመምጣት ነገራቸው በጣም የቀነሰ፣ የግንዛቤው እጥረቱ በጣም በስፋት ስላለ ታካሚዎቻችን ብቻ ሳይሆን ሙሉ ቤተሰቡን እንዲሁም ማህበረሰቡን የሚጎዳ ነገር ሆኖ አግኝተነዋል እና እንዲሁም ደግሞ በራሳችንም እየሄደን እናስተምር ነበር። ግንዛቤ መስጠት በተለይ ቅድመ ምርመራ፣ ገንዘብ ብቻ አይደለም ሰውን የሚረዳው እነኝህ ታካሚዎች በገንዘብ ብቻ ሳይሆን ኢሞሽናሊ ለምሳሌ ሰውን ማቀፍ ሀግ ማድረግ በትልቁ ሰፖርት ነው ለሰው ልጅ። እኛ እንደው የምንለዋለን ሳይንሱ ሰዎች በሚጠቃቀፉበት ጊዜ ኦክሲቶሲን የሚባል ላቭ ሆርሞን የሚባል ይመነጫል ይባላል እና ሰውን አለሁልህ ማለት አንድ ነገር ነው። በማህበረሰባችን ያለ ማበረታቻ ትልቁ እሱ ነው። መጠያየቅ፣ እድር ቢባል የተለያየ ነገሮች የምናደርጋቸው ነገሮች እነሱን ስለሆኑ እኛ ሀገር በብዛት ያው በስፋት የተለመደው ምንድን ነው ደም መለገስ። ያም ብቻ ሳይሆን ደግሞ እንደዚህ ስነ ልቦና ለምሳሌ ዩሮፕ ላይ ደግሞ የተለመደው ምንድን ነው እነኚህ ልክ አንድ ሰው ዳያግኖስ በሚደረግበት ጊዜ ቻፔሮንዝ የሚባሉ አሉ። በሃይማኖት እኛ ሼኪ ቄስ እንደምንለው፣ ከዛ ውጪ ደግሞ ክሊኒካል ሳይኮሎጂስቶች ምናምን እና ሕክምናውን ምሉ ያደርገዋል። ሙሉ ቤተሰቡ የሚታከምበት እነኚህ ሰዎች በሃይማኖቱም፣ በመንፈሳዊውም፣ በስነ አእምሮም፣ ስነ ልቦናም፣ በክሊኒካል ሳይኮሎጂ ሙሉ ቤተሰቡ ተሰብስቦ የሚወያይበት በሽታው ምንድን ነው፣ እንዴት ነው የሚታከመው፣ ምን ማድረግ እንችላለን፣ ይህ ፍረስትሬትድ እንዳይሆኑ ጭንቅላታቸው እንዳይጨናነቅ እና ስትረስፉል ኢንቫይሮንመንት እንዳይፈጠር ሙሉ ቤተሰቡ የሚሰበሰብበት መንገድ እና ስለ ካንሰሩ የሚማማሩበት መድረክ ሁሌ ያደርጋሉ ማለት ነው። ለሱ ራሱ ያለው የጀነራል ፕራክቲሽነሮቻችን ያላቸው አፕሮች በጣም ጥሩ አይደለም። ካንሰር ላይ ያለው ነገር ካንሰር መዳን እንደሚቻል፣ ካንሰር እንዴት መታከም እንደሚችል፣ እንዴት ካንሰር ታካሚዎችን መቅረብ እንዳለባቸው ያለው ነገር በጣም ፋርፌች ነው፣ በጣም ወደኋላ የቀረ ነው እና ያንን ነገር ለማስተማርም ነው እኔ አሁን ሐኪም ፔጅ ላይ ይህንን ነገር ፖስት ያደረጉ።
አሁን እንግዲህ ብዙ ጊዜ በየቤታቸው እንደ ግለሰቦች ይኖራሉ ይህንን ድጋፍ መስጠት የሚፈልጉ ማስያዣ ባንኮች ወይም ደግሞ ይህን መሰል በጎን የሚመጡ ድጋፎችን፣ ጸጉርም ሊሆን ይችላል፣ ልብሶች፣ የውስጥ ልብሶችም ሊሆን ይችላል፣ የንጽህና መጠበቂያዎችም ሊሆን ይችላል። እነሱን ለማሰባሰብ ድጋፍ ለማድረግ የተቋቋመ ራሱን የቻለ ተቋም ያለ አይመስለኝም። ስለዚህ እንደ ግለሰብ ፍላጎቱ ያላቸው ሰዎች መርዳት የሚፈልጉ በምን አይነት መልኩ ነው ማገዝ የሚችሉት ትላለስ?
አድማጮች እንዲሁም ተመልካቾቻችን ለምሽቱ ያዝናቸውን ዝግጅቶች በዚሁ አጠናቀቅን። ከአቀናባሪያችን ኤልያስ አስማረ ጋር በመሆን ለየት ባለ መልኩ ስናስተናግዳችሁ ያመሸነው እኔ ስመኝሽ የቆየና
እኔ ሀብታሙ ስዩም ነበርን። አብረናችሁን ስለቆያችሁ በእጅጉ እናመሰግናለን። ሰኞ ልዩ ዝግጅት ይኖረናል። ኢትዮጵያ የሰላም መንገዶች የተሰኘው ልዩ የውይይት መርሃ ግብር ይቀርባል። ከመላ ባልደረቦቻችን ጋር በድጋሚ እናመሰግናለን። መልካም ምሽት ይሁንላችሁ።
ደህና ደሩ።